ሰላም እንደምናመሻችሁ የጋቢና ቪአድ አድማጮች የዕለተ ማክሰኞ የካቲት 22 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀመረ። በዛሬው ምሽት ዝግጅታችን በተለይ ወቅታዊ ጉዳይ ከሆነው የዩክሬን ጦርነት ጋር የተያያዙና ወጣቶችን የሚመለከቱ መሰናዶችን አዘጋጅተናል። ከነዚህ መካከል በዩክሬን በተቀሰቀሰው ጦርነት ምክንያት ሀገሪቱ ውስጥ ይማሩ የነበሩ ኢትዮጵያውያን ተማሪዎች ደህንነት አደጋ ላይ መውደቁን እንመለከታለን።
እዚህ እንደውም ጠይቀናቸው እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው ደብድበውን ነው የመለሱን። አስወጡን ብለን በጣም ብዙ ሰው ተቀምጧል፣ ቪዲዮም አለን ቀርጸን ነበረ፣ ደብድበው መልሰውን ነው።
የዩክሬኑን ጦርነት ለመሸሽ ጥረት ሲያደርጉ ተይዘው ለችግር ከተጋለጡ ተማሪዎች መካከል አንዱን ነው የሰማችሁት። ሙሉ ዝግጅቱን በምሽቱ ታደምጣላችሁ።
እነሱ ድንገት ስለሆነ የተጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን ያስፈቅዱና ኦንላይን ተማሩ ብትሄዱ ይሻላል፣ ክፉ ለገዝ መዘጋጅ ይሻላል፣ እርግጠኛ መሆን ስለማይቻል እያልን የነገርናቸውን ቢሆኑ አልወጡም።
አሁንም የዩክሬኑን ጦርነት በመሸሽ ድንበር ለሚያቋርጡ ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፍ እየሰጠ የሚገኘው በጀርመን ያለው የኢትዮጵያ ኤምባሲ አምባሳደር የሆኑትን ወይዘሮ ሙሉ ሰለሞንን የሰማችሁት። በዚህና በተያያዥ ጉዳዮች ላይ ልናናግራቸው እንግዳ አድርገን ጋብዘናቸዋል። አብራችሁን ካመሻችሁ ተጨማሪ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
በበርሊን የኢትዮጵያ ልዑክ ምክትል መሪ የሚመራ ቡድን ፖላንድና ዩክሬን ድንበር ላይ ተገኝቶ የዩክሬኑ ጦርነትን እየሸሹ ድንበር ለሚያቋርጡ ኢትዮጵያንና ትውልደ ኢትዮጵያውያን፣ የሌሎች የአፍሪካ ሀገሮች ዜጎችና ለማንም እርዳታ ለሚፈልግ ሰው ድጋፍ እየሰጠ መሆኑን በርሊን የሚገኙት በጀርመን፣ በፖላንድ፣ በዩክሬን፣ በቼክ ሪፐብሊክና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙሉ ሰለሞን ለቪኦኤ ገልጸዋል። ዩክሬን ውስጥ የሚገኙትን ለመድረስ የፖላንድን፣ የሃንጋሪን፣ የሮማንያን፣ የስሎቬኒያን ድንበሮች እያቋረጡ የሚገቡት ደግሞ ማንኛውም አገልግሎት ማግኘት እንዲችሉ ቡድኑን እንዲያገኙ አምባሳደሯ አሳስበዋል። ከዚህ በተጨማሪም ከዚህ ጋር የተያያዘውን ቃለ ምልልስ ካደረጉ በኋላ ድንበር መሻገሪያዎች ላይ አፍሪካውያን ላይ መድሎ እንደሚደረግና በድንበሩ የዩክሬን ገጽ አፍሪካውያን ብቻቸውን ተሰባስበው እንዲቆዩ የሚደረግ ካምፕ መሰራቱን የሚጠቁም መረጃ እንደደረሳቸው አምባሳደር ሙሉ አመልክተው እንዲህ ያለ በቆዳ ቀለም ላይ የተመሰረተ አያያዝ ጨርሶ ተቀባይነት የለውም ብለዋል። ጉዳዩን ወደሚመለከታቸው ባለስልጣናትና በርሊን ውስጥ ለሚገኙ የ48 የአፍሪካ ሀገሮች አምባሳደሮችና ዲፕሎማቶች ቡድን መሪ እንደሚወስዱትም ገልጸዋል። አንድ የደቡብ አፍሪካ የለውጥ አራማጆች ቡድን ከኮቪድ-19 ክትባት አምራቾች ጋር በተገናኘ ሊኖር ይገባል ካለው ግልጽነት ጋር በተያያዘ የሀገሪቱን መንግስት ሊከስ ነው። የጤና ፍትህ ተነሳሽነት የተባለው ቡድን ፍትሐዊ ዋጋ እንዲኖር፣ ሙስናንም ለመግታት ግልጽነት ያስፈልጋል ብሏል። በቡድኑ ከቀረቡ ጥያቄዎች መካከል አንዱ ሀገሪቱ ለእያንዳንዷ የክትባት ብልቃት ምን ያክል ገንዘብ እንዳወጣች ይገለጽ የሚል ይገኝበታል። ፋጢማ ሀስ የተባሉ የቡድኑ ኃላፊ የመረጃ ነጻነትን የተመረኮዙ ጥያቄዎች ለመንግስቱ በተደጋጋሚ ቢቀርቡም መልስ እንዳላገኙ አስታውሰዋል። ጉዳዩ ደቡብ አፍሪካ ለክትባቶች የከፈለችውን ገንዘብ ብቻ የሚመለከት ሳይሆን ሀገሪቱ ከክትባት ጋር በተገናኘ ከዓለም ምላሽ ጋር በንጽጽር ምን ደረጃ ላይ እንደምትገኝ አመላካች እንደሚሆን ፋጢማ አክለዋል። የደቡብ አፍሪካ የጤና መስሪያ ቤት ቃል አቀባይ ፎስተር ሞሆሌይ የቀረበውን ክስ የህግ ቡድናቸው እየቃኙ እንደሚገኝና በህጋዊ መንገድ መልስ እንደሚሰጥ ለቪኦኤ ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ከሩሲያ ጋር እየተፋለመች የምትገኘው ሀገራቸውን የአውሮፓ ህብረት በአባልነት በአስቸኳይ እንዲቀበል ጥሪ ያቀረቡ ዘለንስኪ 27 አባል ሀገራት ያሉትን ቡድን ለመቀላቀል ያስገቡትን ማመልከቻ ሲፈርሙ የሚያሳይ ፎቶግራፍ በማህበራዊ ሚዲያቸው ላይ ለቀዋል። አብሮነታቸውን ያሳዩንን አጋሮቻችንን በእጅጉ እናመሰግናለን ያሉት ዘለንስኪ ግባችን ግን ከሁሉም አውሮፓውያን ጋር መሆን ነው፣ በተለይ ደግሞ እኩል እድል ማግኘት። ይህ ፍትሐዊ የሚገባንና እርግጠኛ ነኝ የሚቻልም ነው ብለዋል። በተለምዶ አንድ ሀገር የአውሮፓ ህብረትን ለመቀላቀል ዓመታትን ይፈጅበታል። ሀገራት የአውሮፓን መስፈርት እስኪያሟሉ መከወን ያለባቸው ማሻሻዎችም አሉ። ዩክሬን ያስገባችው ማመልከቻ ብራሰልስ ስለሚገኘው የአውሮፓ ህብረት ዋና መስሪያ ቤት መድረሱን የዘለንስኪ ቢሮ ኃላፊ አንድሬይ ሲባ ተናግረዋል። ሩሲያ ዩክሬንን መውረሯን ያወገዘው የአውሮፓ ህብረት ለኪቭ የጦር ድጋፍ እያደረገ ይገኛል። ኢኮኖሚያዊ ማዕቀብ ጥሏል። የሩሲያን አውሮፕላኖች ከአውሮፓ ሰማይ ላይም አክቧል። የዩክሬን ጥያቄ የተሰማው የአውሮፓ ኮሚሽን ኃላፊ ኡርሱላ ቮን ደር ሌን ዩክሬናውያን እንደኛ ናቸው እንዲቀላቀሉን እንፈልጋለን ማለታቸውን ተከትሎ ነው። ይሁንና የሳቸው ቃል አቀባይ ኤሪክ ማሜር ይህን ማለታቸው ዩክሬን በፍጥነት ህብረቱን ትቀላቀል ማለታቸው እንዳልሆነ በትናንትናው ዕለት አብራርተዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችንን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ እንዲሁም በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ መከታተል ትችላላችሁ። በተጨማሪም ፕሮግራማችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከዩክሬን የትምህርት ሚኒስቴር በተገኘው መረጃ መሰረት በሺዎች የሚቆጠሩ አፍሪካውያን ተማሪዎች በሀገሪቱ ይገኛሉ። በጥቅሉ 16,000 ተማሪዎች ካሏቸው 10 ዋና ዋና የሚባሉ የአፍሪካ ሀገሮች መካከል ሞሮኮ፣ ናይጄሪያ እና ግብጽ ትልልቆቹ ናቸው። የዩክሬንን ጦርነት መቀስቀሱን ተከትሎ የነዚህ ተማሪዎች እና ሌሎች አፍሪካውያን ደህንነት አደጋ ላይ ወድቋል። ከዚህ ባሻገር አፍሪካውያኑ ሰብአዊ ድጋፍ እንዳያገኙ የቀለም መድሎ እንደሚደርስባቸው መሰማቱን ተከትሎ የአፍሪካ ህብረት ሳይቀር በጉዳዩ ላይ መግለጫ አውጥቷል። በዚያ ይኖሩ የነበሩ ኢትዮጵያውያን ሁኔታስ በምን ላይ ይገኛል? ጽዮን ግርማ ወደ ጎረቤት ሀገራት በመሸሽ ጥረት ሲያደርጉ ተይዘው ለችግር ከተዳረጉ ኢትዮጵያውያን ጋር በስልክ ተገናኝታለች። ቀጥሎ ይቀርባል።
ወደ ዩክሬን የሄድከው መቼ ነው?
ወደ ዩክሬን የሄድኩትኝ ከሶስት አመት በፊት ነው። 2018 ይሆናል።
ለምንድን ነበር የሄድከው?
በትምህርት ነበር።
አሁን የት ናችሁ ያላችሁት?
እኛ ያለነው አሁን ካምፕ ነው። የዩክሬን ሪፊጂ ካምፕ የሚባል አለ። ሉሃስክ የሚባል ከተማ ውስጥ ሆኖ ትንሽ ከዛ ወጣ ብሎ የሆነ ጫካ ውስጥ ነገር ነው ያለው ካምፑ ማለት ነው።
ከጦርነቱ በፊት ነው ካምፕ ውስጥ የገባችሁት?
አዎ።
ምን ያህል ጊዜ ሆናችሁ?
አራት ወር የሆነ አለ፣ ስድስት ወር የሆነ አለ፣ 16 ወር የሆነው አለ።
ኢትዮጵያኖቹ ምን ያህል ትሆናላችሁ?
ኢትዮጵያኖች አሁን እዚህ ያለ ነው 5-6 ነን።
እሺ።
ኤርትራኖች አሉ።
ስንት ኤርትራውያኖች?
ፓኪስታኖች፣ ኤርትራውያኖች ሁለት ናቸው።
ጀርመን ያለ የኢትዮጵያ ኤምባሲ ያነጋግራችኋል?
ትናንትና ኮንታክት ልናደርግ ነበረ የጀርመን ያለ ሰው።
እሺ።
ወይስ ልኬ ልንመልሱ ልን አልቻሉ።
በተቀመጠው ስልክ ቁጥር ሞክራችሁ ነበር?
አዎ አዎ፣ ቀጥታ ደውዬ አዋርቻት። ኔትወርክ አጋጣሚ አይሰራም ነበር እና ይቆራረጥ ነበረ። ከዛ በኋላ ቮይስ ልኬላት ነበረ። በርሊን ያለች ሙሉ የምትባል አምባሳደር ናት።
ወላጆቻችሁ የት ናት?
ወላጆቻችን እዚህ እንዳለን አብዛኞቻችን አያውቁም።
እንዲያውቁ አልፈለጋችሁም?
አዎ፣ ምክንያቱም በዚህ ሰዓት ከዚህም በጦርነቱም አስደማሁን ያለንበት ሁኔታም በጣም መጥፎ ስለሆነ ልንነግራቸው አልፈልጋችሁም ይጨነቃሉ በሚል
ወላጆቻቸው ግን ዩክሬን ውስጥ መሆናቸውን እንደሚያውቁ ገልጸውልናል። አያይዘው ከአነጋገርናቸው በኋላ በዋትሳፕ የስልክ መስመራቸው ላይ ያነጋገርናቸው የሚገኙበትን ስፍራ የውጭውን ክፍል በቪዲዮ ቀርጸው ልከውልናል። በምስሉ ላይ እንደሚታየው በርካታ ወታደሮች በአካባቢው ሲንቀሳቀሱ ይታያል። በተጨማሪም እነዚህ ተማሪዎች እንደነገሩን ነርሱና ኢትዮጵያውያኖቹና ኤርትራውያን ተማሪዎችን ጨምሮ በአጠቃላይ በዛ የታሰሩት ተማሪዎች ከጠባቂ ፖሊሶች ጋር ግጭት መፍጠራቸውን እንዲወጡም ሲጠይቁ እንደነበር የሚያሳይ ምስሎችንም ልከውልናል። አነስ ያለ ቁጥር ያላቸው ፖሊሶቹ ባሉበት የሚቃወሙ ወጣቶችንም የሚያሳይ ምስል አጋርተውናል። ቀደም ሲል እንደነገርናችሁ ያሉበትን ቦታ ቤተሰቦቻችን ስለማያውቁ በሚል ምስሉን ለራሳችን ይዘነዋል። በፖሊስ ድብደባ ተፈጽሞብናል ብሎናል ይኸው ተማሪ። እስቲ ወደዛው ልመልሳችሁ።
እዚህ እንደውም ጠይቀናቸው እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው ደብድበውን ነው የመለሱን። አስወጡን ብለን በጣም ብዙ ሰው ተቀምጧል። ቪዲዮም አለን ቀርጸን ነበረ። ደብድበው መልሰውን ነው ያስገቡን። እና የሚገርምሽ ነገር ደግሞ አሁን እኛ ያለንበት ካምፕ ታንክ ያልፋል፣ የጦርነት መሳሪያዎች ምናምን ያልፋሉ። ወታደሮች ናቸው ሙሉ የከበቡት ማለት ነው።
እናንተ የተያዛችሁት ምንድን ነው?
እኛ ወደ ሌላ ድንበር ስንሻገም ነው የተያዝነው በህገወጥ።
ወዴት?
ወደ ሮማንያ። ፖላንድም አለ ሮማንያም አለ፣ ከጦርነቱ በፊት ማለት ነው።
ትምህርታችሁን ጨርሳችሁ ነው ሳትጨርሱ?
እኛ ነገር ትምህርታችንን ሳንጨርስ የትምህርት ፖስፊክ ካርድ የሚባል አለ፣ የትምህርት የተሰጠን ቪዛ፣ ግማሹ ሲሰራ ተይዞ ካንስል ተደረገበት። አጋጣሚ ደግሞ ኢትዮጵያ በነበረው የጦርነት የመጡም ልጆች አሉ። በዛ ሰዓት ማለት ነው ትግራይና ኢትዮጵያ በነበረበት ኮንፍሊክት የመጡ ልጆች አሉ።
ወሮች ብቻ ናቸው ወይስ ሴቶች አሉ አብረዋል?
አንድ ሴት አለች። ስሜ አብርሃም ይባላል።
አብርሃም መቼ ነው ከኢትዮጵያ ዩክሬን የገባኸው?
ዩክሬን ካቻምና ነው የገባሁት።
ምንድን ነበር የምትማረው?
ላንጉጅ ነበር የምማረው።
አንተም ድንበር ልታቋርጥ ስትል የተያዝከው?
አሁን እሱም እንዳለች ስራ በስራ ምክንያት እንዲህ በምሰራበት ሰዓት ላይ ለተማሪዎች አይፈቀድም እና በትምህርት መተን ሪከርድ እየተያዘብን በሶስተኛው ካንስል ያደርጉታል። ከዛ በዛ ሰዓት ያው እዚህ ደግሞ መኖር ስለማይቻል ያለ ፖዚቲካ ቀጥታ ለመውጣት ነው የምንሞክረው። ስንሞጣ ይይዙናል እና በዛ ነው እዚህ የገባ ነው።
እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ተከታዩ መሰናዷችንም እዛው ዩክሬን ያቆየናል። በበርሊን የኢትዮጵያ ልዑክ ምክትል መሪ የሚመራ ቡድን ፖላንድና ዩክሬን ድንበር ላይ ተገኝቶ የዩክሬኑን ጦርነት እየሸሹ ድንበር ለሚያቋርጡ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የሌሎችም የአፍሪካ ዜጎችና ለማንም እርዳታ ለሚፈልግ ሰው ድጋፍ እየሰጠ መሆኑን በርሊን የሚገኙት በጀርመን፣ በፖላንድ፣ በዩክሬን፣ በቼክ ሪፐብሊክ እና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙሉ ሰለሞን ለአሜሪካ ድምጽ ገልጠዋል። አምባሳደሯን ያነጋገራቸው ሰለሞን አባተ ነው።
ሙሉ ሰለሞን ብዙነህ እባላለሁ። የኢትዮጵያ ልዩ መልእክተኛ እና ባለሙሉ ስልጣን አምባሳደር በበርሊን ጀርመን ሲሆን የምሸፍናቸው ሀገሮች ጀርመን፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫክ ሪፐብሊክ እና ዩክሬን ናቸው። ሆነ ሌሎች ከተዘጉ በኋላ ስዊድን፣ ዴንማርክ፣ ኖርዌይ እና ፊንላንድን እጨምራለሁኝ።
እንግዲህ እርስዎ በዩክሬንም አምባሳደር እንደመሆኖ አሁን ያለው ሁኔታ ለመሆኑ ምን ያህል የከፋ ነው? ክብርት አምባሳደር፣
ያው እንግዲህ ጦርነቱ ድንገት ስለሆነ የጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን አስፈቅዱና ኦንላይን ተማሩ ብትሄዱ ይሻላል፣ ክፉ ለመዘጋጀት ይሻላል፣ እርግጠኛ መሆን ስለማይቻል እያልን የነገርናቸውም ቢሆኑ አልወጡም።
ከመቼ ጀምሮ ነበር ይህንን ማሳሰቢያ የምትሰጧቸው?
ከወር በፊት ጀምሮ እንደዚሁ ኦን ኤንድ ኦፍ አልፎ አልፎ ስጋት ሲሰማቸው አስተማሪዎችን አስፈቅዱና ኦንላይን ትምህርቱ እንዲሰጧቸው አድርጉ፣ ካልሆነ ከ15 ቀን በፊትም እንደዚሁ ካልሆነ በቃ ስታችሁ ትሄዱና ኦንላይን አመልክቱ እያልኳቸው ነበር። አንዳንዶቹም ብዙዎችን ማግኘት ባልችልም ላገኘኋቸው እየነገር ተነጋግሩ፣ ተደዋውሉ እያል ተማሪዎቹ ግን አሁን እንደነገሩኝ መምህራኖቹን ሲጠይቁ አይቻልም፣ እንዲያውም ዲስኳሊፋይ እናደርጋቸዋለን፣ ዲግሪያችሁን አታገኙም፣ ማስተርሳችሁን አታገኙም ስለሚሏቸው አንዳቸውም አልወጡም። አንዳቸውም እንትኑ ከተጀመረ በኋላ ነው ሁሉም መውጣት የጀመሩት። እና 47 ያህል ተማሪዎች አሉ። ጥሩነቱ በቴሌግራም ኮኔክትር ናቸው፣ ቻት ግሩፕ ነበራቸው እና በሱ የተነሳ ሊወጡ የቻሉት አብዛኞቹ ወጥተዋል። ያልገቡም ገና የገቡ አሉ፣ አሁን ወደ ፖላንድ እና መንገድ ላይ ያሉ አሉ። ግን በጥሩ ሁኔታ ነው ያሉት ሁሉም መንገድ ላይ። ያው እንግዲህ ሁሉም ሰው ተጓዥ በሚሆንበት ጊዜ መንገድ ላይ ነዳጅ በመኪና እንኳን የሚጓዙት ቤንዚን ማደያ ገብተው ውሃ፣ ለስላሳ፣ ሚሪንዳ ምናምን ትንሽ ኦቾሎኒ ምናምን ያገኛሉ። እሷን እየቆጠቡ እዚህ ቦርደር ድረስ ደርሰዋል። ቦርደር ላይም በጣም መጨናነቅ አለ። 100,000-200,000 የሚሆን ሰው አብዛኛው የዩክሬን ህዝብም እንዳለ ነው ያለው። አሁን ሰልፉን የበለጠ ያጨናነቀው ከዩክሬን ወገን ከ65 ዓመት በላይ የሆነና ሴቶችና ህጻናት ብቻ እንዲያልፉ ስለሚደረግ ያን ስክሪን አውት ለማድረግ ያለው ሰልፍ አይፈጥንም። የእኛዎቹም ሁሉም አት ሰው እንዳለ ነው ያለው። ከፖላንድ ወገንም አሁን የእኛዎቹ ድንገት ደንግጠው ዝም ብለው የወጡ ነበሩ፣ ፓስፖርትም መታወቂያ ምንም ሳይዙ። አሁን እሱም ሌላ ቻሌንጅ ነበረኝ ለሱ። እሱንም እንደገና መንግስትን አነጋግረን የፖላንድ መንግስትን እባካችሁ አስገቡልን፣ ማንኛውንም አስገቡ፣ ወደ መጠለያው ጣቢያ እየወሰዷቸው ከዛኛ በሁለት ሶስት ቀን የምንፈልገውን ዘዴ ፈጥረን እነሱን መታወቂያ የምንሰጥበት መንገድ እናዘጋጃለን ብለናቸው ሁሉም እንዲገባ ተደርጓል። የገቡት ችግሮች ሲገጥሙን ወዲያው እየፈታን ነው እየሄድ ነው። አሁን ሌሎች ጠረፍ ላይ ያሉት ደግሞ አሉ፣ ወደ ራሽያ ይሄዱ አሉ፣ ሀንገሪ ይሄዱ አሉ። እነሱን ደግሞ ከሌላው አካል ጋር እየተነጋገርኩ ነው። እንደዚሁ እያደረግን ብቻ ኢንዲቪጁዋል እያንዳንዱ ሰው ችግር የተለያየ ስለሆነ የተለያየውን ችግር 24 ሰዓት እኛ ቁጭ ብለን ነው የምንፈታው። አሁን የኔ ምክትል ሚሽን መሪ አምባሳደር ተፈሪ እና ከሌላ ሰው ጋር እንዲሁም ከኢትዮ ፖሊሽ ማህበር ጋር በመሆን እዛው ፖላንድ ካሉ ከዋርሶ ካሉ ሰዎች ጋር ተመራርጠን እነሱም ይዘን እዛው ቦርደር ላይ ነው ያለው እሱ አሁን እዛው ቦርደር ላይ ሆኖም ሰዎቹን የማግኘት ችግር አለ።
የፖላንድ ቦርደር ላይ
የሆነ መረጃ ስለሚሰጧቸው ይደበቃሉ፣ ተደብቆ ይገባሉ። እሱም አለ።
የፖላንድ ድንበር ላይ ነው ያለው
አብዛኛው ሰው ያለው ፖላንድ ድንበር ላይ ነው። አሁን ሌሎቹ ጋር ራሻ፣ ሃንጋሪ እና ሌሎች ጋር በጣም አንድ ሰው ሁለት ሰው ነው የገጠመን እንጂ አብዛኛው ሰው እዛ ነው ያለው። የገቡም አሉ፣ እኛንም ኮንታክት አድርገውን የገቡ አሉ። አንዳንዶቹ ፋሲሊቴት አድርገን ከገቡ በኋላ ይደበቃሉ። አሲፍ ኤምባሲ ወጥቶ አንድ ነገር የሚያረጋቸው ይመስል ያለ መረጃ እየሰጡ የሚያሳስቷቸው አሉ። አሁን ይሄንንም ዜና የሚሰሙ ሰዎች ይሄንን ኢንተርቪው በትክክል ቢረዱ፣ ኤምባሲው እነሱን ለማገልገል ነው እዛ ያለ ነው፣ ሰው ልከን እዛ ያለ ነው እነሱን ለመርዳት ነው። በየደቂቃው የሚገጡትን ችግሮች እየፈታንላቸው ነው ያሉት። ያለ ፓስፖርት ሁሉ እንዲገቡ አድርገናል። ከዛም ሌላ ማረፊያ መንግስት የፖላንድ መንግስት ያዘጋጀው አለ። እሱንም ካልፈለጉ በእኛ በኩል ከኢትዮ ፖሊስ ማህበር ጋርና ከሌሎች ጋር ዋርሶም ያዘጋጀ ነው አለ። እዚህም ፍራንክፈርትም የተለያየ ቦታም በጀርመንም ከመጡ የሚረዱን ሰዎች አሉ። በዳያስፖራውን አስተባብረን እያንዳንዱ ሰው አንድ ፋሚሊ ይወስዳሉ የሚላል አንድ ሰው ለአንድ ወር ለሁለት ወር እኔ ራሴ ወደሚሄድበት እስከሚሄድ ትምህርት እስከሚጀምር እረዳለሁ ያሉ አሉ። በጣም በፈቃደኝነት ለማገልገል ፈቃደኛ የሆኑ ኢትዮጵያን በጣም ብዙ ስላሉ አልተቸገርንም፣ ለማሳረፍም ለመሄድም። እኛ ግን ሳይቸገሩ ሳይጎዱ ትምህርት መቀጠል የፈለጉ ዋርሶ የሚቀጥሉ ካሉ ጀርመን መቀጠል ይቸገራሉ ቋንቋ ስለሚጠይቅ። ይህን ሁሉ ችግሮቹን እያስረዳን ወደሚመቻቸው መብታቸውን ለመርገጥ ማንም ራይት የለውም። እነሱ የሚፈልጉትን በመብታቸው የሚፈቅደውን እንዲጠቀሙ እንዳይጎዱ ለማገዝና ጋይድ ለማድረግ ነው እኛ ያለ ነው። ግን ያለውን ወሬ እያወሰሯቸው እንዲሸሹ የሚያደርጉ ሰዎች ስላሉ ተሳስተው ተደናብሮ የሚሸሹት እንዳይሸሹ እነሱን ሰርብ ለማድረግ ብቻ ነው እዚህ ያለ ነው። ይህን እንዲያውቁ እንፈልጋለን። ይህንን ፖለቲካይዝ አድርገው አውቀው ወደ ሀገር ቤት የሚመለሱት እንዳይመለሱ ለማድረግ፣ ትምህርት የሚቀጥሉትን እንዳይማሩ ለማድረግ፣ ችግር እና ወድቀው እንዲያማሩ ለማድረግ የሚፈልጉ ይህንንም በፖለቲካ ሊጠቀሙ የሚፈልጉ አካላት በዚህ በሁማኒቴሪያን ችግር ላይ እንኳን ይህን ስተው ቢታረሙ ጥሩ ነው ላለሁ። ሌሎች ተማሪዎቻችንም ሳይሳሳቱ ሳይደናበሩ እኛ በእነሱ ኢንስታግራም ላይ ፖስት የምናደርገውን በስልካቸው የምንነግራቸውን 5678 ሰው ስልክ አስቀምጠንላቸዋል። በዛ ኢሚዲየትሊ የሚቸግራቸው ነገር እየደወሉ ሶርት አውት እያደረግን ነው። ችግሩን እየፈታን ስለሆነ እየተመካከርን ብንረዳዳ ወሳኝ ጊዜ ላይ ስለሆነ ያለ ነው መረዳዳት ግድ ይለናል። እኛ አልሬዲ በሁሉም በኩል ተዘጋጅተናል እነሱ ለመርዳት። በዚህ መልኩ እንዲጠቀሙ አደራ እንላለን።
ክብርት አምባሳደር፣ አሁን የት ነው እርስዎ ያሉት?
እኔ ያለሁት በርሊን ነው። አምባሳደር ተፈሪ ፖላንድ ቦርደር ላይ ነው ያለው።
አሁን ማምሻውን ከአፍሪካ ህብረት ጽህፈት ቤት የወጣ መግለጫ ነበረ። ሁለቱ ሊቃነ መንበር የወቅቱ የአፍሪካ ህብረት ሊቀመንበር ማኪ ሳልና የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ያወጡት መግለጫ ነበረ። የዘረኝነት ስጋት እንዳላቸው በተለይ ዩክሬን ድንበር ላይ መተላለፊያ አጥተው ከሌሎች ጋር እኩል ያልሆነ መስተንግዶ ወይም አቀባበል ነው የሚደረግላቸው የሚሉ ዘገባዎች እየወጡ ነውና ይሄ በእጅጉ አስደንግጦናል፣ አሳስቦናል፣ ዓለም አቀፍ ሕግን የሚጻረር ነው ብለዋል እነዚህ ከፍተኛ ባለስልጣናት። ሌሎችም እኛ የሚያነጋገርናቸው እዛው ያሉ ስደተኞች ይህንኑ የሚያንጸባርቅ መልእክት ነው ያስተላለፉትና እርስዎ ስለዚህ ጉዳይ መረጃ አለዎት? ምንስ ለማድረግ እንዴት ለመጋፈጥ እየሰራችሁ ነው እንዲህ አይነቱን ሁኔታ?
እንግዲህ ይህንን አንድ ከሁለት የአፍሪካ አምባሳደሮች እኛ ግሩፕ ላይ ለጥፎ ስላየሁኝ እኛ ጋር ያናገርኳቸው ጠረፍ ላይ የዚህ አይነት ነገር አልተደረገም። ሁሉም ሰው ተጋፍቶ መሄድ ስለሚፈልግ ሁሉም ፖላንድም ባልተዘጋጀበት፣ ዩክሬንም እዛ ቦርደር ላይ ባልተዘጋጀበት በጣም ከፍተኛ የሰው ብዛት ስለመጣ እኔ ራሴ ያናገርኳቸው ሰዎች እኛን አስቀድሙንም እንዲህ ነው ብሎ ኮምፕሌን ሲያደርጉ ሌላ አጠገቡ ያለ ሰው ደግሞ አይደለም ያሳለፉት ሴት ልጆችን ህጻናት የያዙትን ነው ያሳለፉት ሽማግሌዎችን ያሳለፉት ብሎ መልስ ሰጠኝ ማለት ነው። ምናልባት ሁሉም ሰው ለመግባት ከመጓጓት አንጻር ሌላ ሰው ሲያስቀድም ያ የተቀደመው ሰው ደግሞ ሌላ ከለር ከሆነ እኔ ተተውኩ ብሎ ሊያስብ ይችላል። ሁሉም ኢሞሽናል ነው፣ ሁሉም መግባት ይፈልጋል። እና ይሄ ነገር እንዴት ሆነ ብዬ አንዳንድ ፖስት ያደርጉ አምባሳደሮችን ሳናግር መጀመሪያ አካባቢ አንድ ሁለት መረጃ ደርሶን ነበረ፣ እንደዚህ እኛን ዲስክሪሚኔት አድርገውናል ወይም ለይተውናል የሚል። አሁን ግን ያ የለም ብለውኛል አምባሳደሮቹ። በእኛ በኩል ግን የጠየኳቸው አሁን የነገርኩን ብቻ ነው የነገሩኝ። የቀደሙት ህጻናት የያዙና ሽማግሌዎች ናቸው ነው ያሉኝ። ግን የሚጠብቅ ሰው ሌሎችን ሲያንጋጋና ሲያሳልፍ እኔ አገለለኝ ብሎ ሊሰማው ይችላል። ሁሉም ኢሞሽናል ነው። ምንም በጣም የሚያስደነግጥ አይነት ነው ያለው ሁኔታ። በቪዲዮን ብልክልህ አሁን የላኩትም ያለው ግር ብሎ ያለው ሰው ያስፈራል። እያነሱ ልጆቹ ፎቶ ይልኩልናል። በጣም እንትን ያለ ነው፣ የተፋፈገ ነው፣ የሚያስጨንቅ ነው። ሁሉም ግፊያና መሄድ ነው የሚፈልገው። ሲበዛባቸው ደግሞ እነሱ ጨርሶ በሩን ይዘጉታል። ከዛ ሲረጋጋ ደግሞ እንደገና ሶስታውት እያደረጉ ያወጣሉ። ያጫና ስላለ ሁሉም ራስ ራሱን ብቻ ስለሚያ ይመስለኛል ብዬ ገምታለሁ።
ክብርት አምባሳደር በጣም አመሰግናለሁኝ። ቪዲዮ በእጆ ስዕሎች እንደዚህ ማስረጃዎች ካሉ ቢልኩልኝ፣ የኢሜይል አድራሻዬን አሳውቆታለሁኝ።
እሺ፣ በዋትሳፕም ልካለሁኝ በኢሜይሉም ልካለሁኝ የደረሱንም እና ይሄ ነው እኛ አደራ የምንለው ለኢትዮጵያን እና ትውልድ ኢትዮጵያን ኢትዮጵያ የሆኑት በሙሉ ተማሪዎችም ሌሎችም ቢሆኑ የትኛውም ኮርነር ላይ ችግር ሲገጥማቸው ፖስት ባረግ ነው ዌብሳይታችን ላይ ባለው ኢንስታግራሙ ላይ አሚን ቴሌግራሙ ላይ ባለው ስልኮች በኢሜይልም ኮሚኒኬት ያርጉን። እኛ ሁልጊዜም እነሱን ለመርዳት ነው። ሳይደናበሩ ያላቸውን ችግር ሲነግሩ ካሉበት ቦታ የሚረዱበት መንገድ ስለምናመቻች ከገቡ በኋላ መደበቅ ሳይሆን ማረፊያ ጋር ሆነው ቢፈልጉ ሀገራቸው መግባትና ትምህርት ቤት ሲከፈት መመለስ ቢፈልጉ ደግሞ እዚሁ ቆይተው ምዝገባ ትምህርት ቤት አሁን ከዩክሬን ወደ ፖላንድ መማር የሚፈልጉ ትምህርታቸውን በተመሳሳይ ዩኒቨርሲቲ ተመዝግበው መቀጠል ይችላሉ። ሱኑሱን ሁሉ ሊጋል በሆነ መንገድ ቢቀጥሉ ጀርመን ያው ትምህርቱን ለመቀጠል የማይችሉት ቋንቋ ሁለተኛ ደረጃውን ስለሚጠይቅ ኢሚዲየትሊ ለመረዳት ይቸገሩ ይሆናል። ሌሎችንም ነገር እኛን እያማከሩ ጋይድ ብናረጋቸው እና ብንረዳቸው ደስ ይለናል። ቤተሰብ እንዳይጨነቅ የት እንዳሉ መተውን ከገቡ በኋላ ፖላንድ ከሚደበቁ ለቤተሰቦቻቸው ደህና መሆናቸው እንድንነግር ከእኛ ጋር ኮሚኒኬት እንዲያደርጉ በዚህ አጋጣሚ ማስተላለፍ ፈልጋለሁ መልዕክት።
እሺ፣ ሌላው ክብርት አምባሳደር ማንሳት የምፈልገው የዩክሬን ጽህፈት ቤቶ ክፍት ነው?
የዩክሬን ጽህፈት ቤት እኛ የለንም። ከዚሁ ነው ሀንድል የምናደርገው። ከገቨርንመንቱ ጋር እንነጋግራለን። ከመንግስት ጋራ ሁሉም ስታንድ ባይሆነን ነው ያለ ነው እየተነጋገርን ያለውን ችግሮች እንዲገጥሙናል እንዲያርጉልን እያለ ነው ያለ ነው።
ሰሞኑን የተለያዩ ከተሞች ውስጥ ያሉ ኢትዮጵያውያን ትውልደ ኢትዮጵያ እያነጋገር ነበር፣ የሌሎችም ሀገር ዜጎች ለነገሩ። እዚያም አካባቢ ቢሆን መላወሻ እያጡ መውጫ እያጡ ስጋት ውስጥ ያሉ ብዙዎች አሉ። ከወጡት ውጭ እዛው በጦርነቱ ውስጥ ተይዘው ያሉትን ለመድረስ የምታደርጉት ጥረት አለ? እርስዎ መቼም በቀጥታ ይመለከቱታል።
ያገኟቸው መረጃ ብቻ ሰጥተውናል እንጂ ልናገኛቸው አልቻልንም። ግን የእንትንን የዩክሬን ገቨርንመንት አሁን ያወጣው እንትን አለ። በተቻለ መጠን በከተማ ኬቭም ያላችሁትም አትንቀሳቀሱ፣ ባላችሁበት ብትቆዩ ይሻላል። ምክንያቱም እንዳትጎዱ እንትኑ ከጀመረ በኋላ አሁን እነሱ ከደህና ቤታቸው ከመኖሪያ አካባቢ ወጥተው ሲንቀሳቀሱ ያልሆነ የጦር ቀጠና ወይም የጦር መሳሪያ ያለበት ወይም ሚሊተሪ ካምፕ አካባቢ ሊሄዱ ይችላሉ በስተት እና ሊጎዱ የሚችሉበት ሁኔታ ስለሚኖር በየቤታችሁ ቆዩ ስላለ እኛም ይሄን ነው አድቫይስ የምናደርገው። ለጊዜው ነገሮች መንቀሳቀስ የሚቻልበት መንገድ ሁሉም ሰው አንድ ላይ መኪና የሚነዳው የተተራመሰ በሚወጣበት መንገድም ሳያውቁ አሁን በቀደም እንደነገሩኝ አንዳንዶቹ ሌላ አቋራጭ መንገድ እንፈልጋለን እንጃ መቮይድ እናደርጋለን ብሎ ያልሆነ ቦታ ሊሄዱ ሲሉ ተመልሰው ወደ መድህና መንገድ እንደመጡ ምክንያቱም ባለማወቅ የሚካሄድበት አካባቢ ሮንግ ስለሚሆን ማለት ነው።
እውነት ነው። አሁን እኛ የምናነጋግራቸው በምስራቅ በኩል ሀርኪቭ ያሉ፣ በደቡብ በኩል ኦዴሳ ያሉ፣ ልቪቭ ያሉ፣ ኪየቭ ያሉ ብዙ ኢትዮጵያውያን ናቸው። እንደዚህ አይነት ችግር ውስጥ ያሉ ኢትዮጵያውያን
ልቪቭ ያሉት እንኳን ወደዚህ ለመምጣት ብዙዎቹ መጥተዋል። ምናልባት ኪየቭ ያልወጡ አንድ ሶስት ልጆች አሉ። እነሱን ነው አሁን እኛም እንዲሁ በምትሰሙን በንጉድ ንገሯቸው፣ በምታገኙት አጋጣሚ ያስተላልፉ ኤኒሚንስ ካላችሁ እያልናቸው ነው ተማሪዎቹ ስለሚያውቋቸው።
ሌሎችም ድንበሮች አሉ። በሮማንያ በኩል ለመውጣት በሃንጋሪ በኩል ለመውጣት
በሮማንያ በሃንጋሪ እና በሞስኮ በአሚን በዩኤስኤስአር በኩል ይወጣል።
በሩሲያ በኩል
አንድ ሰው በእንትን ድንበር ላይ አሁን ኦልሬዲ እያነጋገርን ነው። በዛ በኩል የሚሆነውን አንድ ሃንጋሪ ላይ ያለ ኢንጉድ ኮንዲሽን ያለው ምንም ችግር የለውም፣ እርዳታ አይፈልግም። አንድ ሌላ እንደዚሁ ወደ ሮማንያ ሄደ ያሉን፣ እሱም አክሴስ ማድረግ አልቻልኩም ገና የሚያውቁትን ልጆች ስልኩን ስጡን ብያለሁ። ምናልባትም በዛ እኩል የሄዱት በራሳቸው መኪና ሀገሩን የሚያውቁና ወደ ቤትም ያላቸው አንዱም ሌላ ቦታ ቤት ያለው ነው። እነሱ ብዙ ላይ ይቸገሩ ይችላሉ። አሁን የሞስኮ መንገድ ላይ ያለውና ሀንገሪ ያለውን ደግሞ ሀንድል ማድረግ አለብኝ። እየተነጋገርን ነው፣ እስከ ጠዋት ድረስ እንፈታለን። ይሄ
መቼም ኢትዮጵያ የአፍሪካ መናገሻ ነች። ክብርት ሚኒስትር፣ ይሄንን ኃላፊነት የሚወጡት የውዴታ ግዴታም ሊሆን ይችላል ለኢትዮጵያውያን ብቻ ነው ወይስ ማንም አፍሪካዊ ዜጋ እናንተ ጋር መጥቶ ጥያቄ ማቅረብ ይችላል? ከለላ ማግኘት ይችላል? አገልግሎት ማግኘት ይችላል?
በህጉ የእኛ ኮንስቲተንሲ ለኢትዮጵያ ነው። ግን እኛ አሁን ይሄ ክራይሲስ ስላለ አስ ሁማኒቴሪያን እንትን ኢትዮጵያውያንም የኔ አፍሪካዊ ሲቸገር እኛ አሁን ለኢትዮጵያን ቤት እንሰጣለን ያሉ የተመዘገቡ ብዙ ስለሆኑ የእኛ ለምሳሌ 47 ከሆኑ እኛ 150 ሰዎች ሊረዱ ከቻሉ አንዳንድ አፍሪካዊ ማንም ለመውሰድ ሁሉም ሰው ፈቃደኛ ነው ለመረዳዳት። ማንኛውም ሂውማን ቢይንግ ኢቨን አፍሪካዊ ብቻም ባይሆን ሌላም ዜጋ ከተቸገረ በእኛ ቅም የሚረዳ የእኛ ልጆች የሚረዷቸውን ቤታቸው አሳርፈው ሁለት ወር ሶስት ወር አንድ ሰው ወስዳለሁ አንድ ሶስት ሰው ከፋሚሊ ከሆነ እንዳይለያይ ሶስት ወስዳለሁ የሚሉ ሰዎች አሉ። ሌላም እንደ ማህበር ደግሞ ከፍራንክፈርት የኔ የሚበደሉ ካሉ ለኛ አገናኙን ያሉ ስላሉ እኛ ኢትዮጵያንም አፍሪካ ኤኒ አፍሪካን ኢንክሉዲንግ አወርሰልቭስ ያ ሁላችንም አፍሪካዊ ነን። እኛን ማለት አፍሪካውያንንም ሌሎችንን አፍሪካን የሆኑትንም ቢቸገሩ ቦታ ባለበት ሁኔታ ለመርዳትና ለመተጋገዝ ዝግጁ ነን እኛ ራን ያለነው።
ክብርት አምባሳደር ሙሉ ሰለሞን እጅግ በጣም አድርጌ አመሰግናለሁኝ ለዚህ ማብራሪያው። ከመሸደውዬ ነው በድካም ላይ ይሄንን መግለጫ የሰጡኝ። ሰሞኑንም እንደዚሁ እየተከታተልን ለኢትዮጵያም ባለም ዙሪያም ላለው ሁሉ እንዲሁም በችግሩ ውስጥ ላሉትም የቅርብ መረጃ እንዲደርሳቸው ለማድረግ በጥረታችን እንቀጥላለን። በጣም አመሰግናለሁ በመገኘቱ።
ይሄንን ስላረጋቸው አመሰግናለሁ። እኔ ቢሮ ነው ያለሁት። እኛ ለሊቱ ሙሉ ስልክ ስንጠብቅ ነው የምናድረው። አልመሸም ለኛ ገና እየነጋ ነው እና እናንተም ፊል ፍሪ ኤኒ ታይም ኮንታክት አድርጉን። በስታችሁ አበረታቱልን። ዜጎቻችንንም ሁሉም ችግር ላይ ያሉ የዓለም ህዝቦች ሁሉ እንዳይጨነቁ መልካም ነገር ይሆናል። ያርፋሉ። ከዚህ ችግር አልፎ አረፍ የሚሉበት ቦታ፣ ውሃ የሚቀምሱበት፣ ምግብ የሚቀምሱበት ቦታ ያገኛሉ። ችግሩም ያልፋል። በርቱ እንላለን ኢትዮጵያውያንን አፍሪካውያንን በሙሉ። እናንተንም በጣም ነው የማመሰግነው ይህን ኢኒሽቲቭ ወስዳችሁ ስለጣራችሁ። ጊዜ ልስጥል
ሰለሞንና አምባሳደር ሙሉ ሰለሞን ለነበራቸው ቆይታ እናመሰግናለን። ከዩክሬን ወጣ ስንል ደግሞ የኮቪድ-19 ወረርሽኝን ለማጥፋት የሚደረገው እንቅስቃሴ በአፍሪካም ሆነ በዓለም ዙሪያ ተስፋፍቷል። ሙዚቀኞችን ጨምሮ የአሜሪካ ድምጽ በሩዋንዳ አንድ ሙዚቀኛ እያደረገ ያለውን እንቅስቃሴ ተከታትሏል። ቀጥሎ ይቀርባል። የኮሮና ቫይረስ ስርጭትን ለመግታት ሩዋንዳዊ ሙዚቀኛ ማኑ ራግቦ አይ አም ስቴይንግ ሆም ወይም እቤት እቀመጣለሁ በሚል ርዕስ በሰራው ሙዚቃ ሰዎች እጃቸውን በመታጠብና ከቤት ባለመውጣት የቫይረሱን ስርጭት እንዴት መከላከል እንደሚችሉ ያስተምራል።
ሙዚቃውን የሰራሁት የወረርሽኙ ስርጭት እንዴት እየተባባሰ እንደመጣ በማስተዋሌ ነው። ድንበሮችን እያቋረጠ በተስፋፋ ቁጥር ወደ ስራ መሄድ አቆምን። በህዝብ ፊት ሙዚቃ አንጫወትም። ስለዚህ ነገሮች በጣም አሳሳቢ እንደሆኑ ተሰማኝ። እንደ አንድ የጥበብ ባለሙያ ቁጭ ብዬ ማየት የለብኝም ብዬ አሰብኩ። ስለዚህ እቤት እቀመጣለሁ በሚለው ሙዚቃ የድርሻዬን ለመወጣት ወሰንኩ።
ማኑ ራግቦ እንደሚለው በሙዚቃው የማይታየው ጠላት ብሎ በሚጠራው ወረርሽኝ ዙሪያ የሰዎችን ግንዛቤ ማስፋት ይፈልጋል።
እነዚህ መመሪያዎች ቶሎ ቶሎ እጅ ስለመታጠብ ያስረዳሉ። እጃችሁን በሳሙና በደንብ ታጠቡ። ሌላው ቁልፍ መልእክት ደግሞ ስለ አፍንጫና ጭንብል ማድረግ ነው። የፊት መሸፈኛ ጭንብል በሽታውን የሚከላከልልን ጥሩ መላ ነው። በመጨረሻም የሚችሉ ሰዎች እንደ ሐኪሞች ካሉ አስፈላጊ ሰራተኞች በስተቀር ያለ ግዴታ ከቤት ባይወጡ ጥሩ ነው። እኔ ቤት የምውለው ስራ መስራት ስላልቻልኩ ነው። የሆነ ነገር ለመግዛት ወደ ሱቅ ከወጣው የፊት መሸፈኛ ጭንብል አድርጋለሁ። ካስፈለገ ደግሞ እቤትም አድርጋለሁ። ምክንያቱም ጭንብሉን ማድረግ ራሳችንንም የምንወዳቸውንም ሰዎች ለመጠበቅ ይረዳናል። ባለስልጣናት ለተቸገሩ ሰዎች ምግብ እንደሚያከፋፍሉ ነግረውናል። ሰዎችም ጋር መድረስ ጀምረዋል። ሰዎች ምግብ እንዲደርሳቸው ስራዎች እየተሰሩ ነው። ሰዎች ከቤት መውጣት የሌለባቸው ቫይረሱ በማህበረሰብ ውስጥ እንዳይስፋፋ ነው። ስለዚህ ከቤት አለመውጣት ከበሽታው በቀላሉ እንድንርቅ ይረዳናል።
ከቤት ውስጥ ያለመውጣት ክልከላው በርካቶችን ለአይምሮና ለአካል ጤና ችግር አጋልጧል። ሰዎች በለመዱት መንገድ ከሰዎች ጋር እንዳይገናኙ አድርጓል። አንዳንዶች ስራቸውንና የገቢ ምንጮቻቸውን በማጣታቸው እንደ ጤናማ ምግብ የመሳሰሉ ለመኖር አስፈላጊ የሆኑ ነገሮችን ለማግኘት ተቸግረዋል። የጤና ባለሙያዎች እንደሚሉት ርቀትን መጠበቅ ከበሽታው ይከላከላል። ማኑ ሙዚቃው ይህንን መልእክት በስፋት ለሕዝብ ያዳርሳል ብሎ ተስፋ ያደርጋል። አድማጮች ለምሽቱ ያዝናቸው መሰናዶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርኩ። ጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2 ሰዓት ላይ ከአሜሪካ ድምጽ ራዲዮ ይተላለፋል። በፕሮግራማችን ላይ ያላችሁን አስተያየት በማህበራዊ ትስስር ገጾቻችን @voaamharic በማለት ልታደርሱን ትችላላችሁ። ነገ በሌሎች በተመሳሳይ ፕሮግራሞች እንጠብቃችኋለን። ለዛሬ ጤና ይስጥልኝ።